ይህ የምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክቡራን አድማጮቼ። እግዚአብሔር አምላካችን መልካም ፈቃዱ ሆኖ እነሆ ዛሬ ደግሞ ባለፈው ክፍለ ጊዜ ጥናታችን የጀመርነውን የዮሐንስ ወንጌል ምዕራፍ 8 ጥናታችንን ቀጠል አድርገን ዛሬ እንጨርሳለን ማለት ነው። እግዚአብሔር አምላካችን በዚህ ሁሉ ውስጥ መልካሙን ነገር ደግሞ እንደሚያስተምረን ተስፋ እናደርጋለን። በማስቀደም ዝማሬ እናደምጣለን።
ኢየሱስ ሰላምን ለያለ ስምህን ተልፌ አመሰግናለሁ ጌታዬ ለአመን ለያለ ስምህን ተልፌ አመሰግናለሁ ኢየሱስ ለአመን ለያለ ስምህን ተልፌ አመሰግናለሁ ጌታዬ ለአመን ለያለ ስምህን ተልፌ አመሰግናለሁ የከበደን ሸክም ያስጨነቀኝ ሁሉ እንቅልፍ ያጣሁበት ባንተ ነው መክለሉ እንዳልነበር ሆኖ ዛሬ ሳጣው ፊቴ ሌላ ምን እላለ ክብር መድኃኒቴ ኢየሱስ ሌላ ምን እላለ ስምህን ከልቤ አመሰግናለሁ ጌታዬ ሌላ ምን እላለሁ ስምህን ከልቤ አመሰግናለሁ።
ስለ ዝማሬው እግዚአብሔር የተመሰገነ። በዝማሬውም ያገለገለንን ወንድማችንን እግዚአብሔር አብዝቶ ይባርከው። እንጸልይ። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ የዓለም መድኃኒት እናመሰግናለን ስለዚህች ጊዜ ነውቀ ቃል እንድንማር ፈቅደህ ደግሞ ይህንን እድል ስለሰጠህን ተመስገን። በዚህች ሰዓት በመካከላችን ተገኝ። የቃልህንም ምስጢር እግዚአብሔር ሆይ ግለጥልን። ልቦናችንን ሁለንተናችንን ጌታ እግዚአብሔር ሆይ በልጅ በጌታ በኢየሱስ ክርስቶስ ስም ትቀድስ ዘንድ ኖራሳችንን በፊትህ እንጥላለን። እግዚአብሔር አባታችንና አምላካችን ሆይ ጠላት ዲያብሎስ ጆሮአችንን ልቡናችንን ወደ ሌላ ነገር ፈቀቅ ሊያደርግ ቢፈልግ አንተ በኃይል በስልጣን ደግሞ እንድትገስጽልን እግዚአብሔር ሆይ እንለምናሃለን። ድካሞች ልጆችን እኛን እርዳን። ጊዜውንም ሁሉ ባርክልን። ስለ ዘላለማዊና ስለ ኃያሉ ስምህ ስትል ስማን። አሜን። ጮች በትላንትናው ምሽት ክፍለ ጊዜያችን ከዮሐንስ ወንጌል ምዕራፍ 8 ኢየሱስ በቤተ መቅደስ በመንዝር የተያዘችን ሴት ይቅራል የሚለውን ትምህርት ከተመለከተን በኋላ ኢየሱስ የዓለም ብርሃን ነኝ ብሎ በተናገረበት ጊዜ በሃይማኖት መሪዎቹና በኢየሱስ መካከል የነበረው አለመግባባት ተባባሰ። እኔ የዓለም ብርሃን ነኝ ሲላቸው ራሱን ለማኩራራት ወይም ለማስተበይ እንደሚናገር ቆጠሩ። ኢየሱስም ደግሞ በሶስት ምክንያቶች ምስክርነቱ ትክክል እንደሆነ ያስረዳቸዋል ካለ በኋላ የመጀመሪያውን ምስክርነት ከወዴት እንደመጣው አውቃለሁ ብሎ የተናገረውን ጠቅሰን ከዚህ አኳያ ትምህርታችንን ማገባደዳችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን ደግሞ ሁለተኛውን ምክንያት እናቀርብላችኋለን። አድማጮች ጌታ ኢየሱስ ክርስቶስ በሶስት ምክንያቶች ምስክርነቱ ትክክል እንደሆነ ያስረዳችኋል ብለናል። የመጀመሪያውን እንደገና ደግምላችኋለሁ። በመጀመሪያ ደረጃ ከወዴት እንደመጣው አውቃለሁ አለ። ከየት እንደመጣ ካወቀ ማንነቱንም ያውቃል ማለት ነው። ሁለተኛው ምክንያት ደግሞ በስጋ ተነሳስቶ በማንም ላይ አለ መፍረዱ ነው። ሁለተኛው ምክንያት ጌታ ኢየሱስ ክርስቶስ በስጋ ተነሳስቶ በማንም ላይ አለ መፍረዱ ነው። እኔና እናንተ የምንፈርደው ፍርድ ሁሉ ከስጋችን ነው። እንደሚገባ ሐቁን ሁሉ ስለማናውቅ ፍርዳችን ውስን ነው። ፍርዳችን የተመሰረተው ከዚህና ከዚያ በሰበሰብናቸው ቁርጥራጭ ሐቆች ላይ ስለሆነ ከተራ ግምት ያለፈ ሊሆን አይችልም። ሰው መለኮታዊውን መገለጥ ይቀበላል ወይም ደግሞ የሰው ግምትን ይቀበላል። ጌታ ኢየሱስ እንደ ሥጋ እንደማይፈርድ ይናገራል። ከሰማይ የመጣ ፍርድ ነው የሚፈርደው። ከእግዚአብሔር እይታ አንጻር ነበር ነገሮችን የሚመዝነው። ይህ መለኮታዊ መገለጥ ነው። መለኮታዊ መገለጥ ደግሞ በባህሪው ከሰው አመለካከት የተለየ ነው። የነዛ ሃይማኖት መሪዎች ተቃውሞ የበረታውም በዚህ ምክንያት ነበር። እስቲ መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጉና ዮሐንስ ወንጌል ምዕራፍ 8 ከቁጥር 17 እስከ 18 ያለውን ስፍራ ተመልከቱ። የዮሐንስ ወንጌል ምዕራፍ 8 ከቁጥር 17 እስከ 18 እንዲህ ይላል፣ የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። ስለ ራሴ የምመሰክር እኔ ነኝ፣ የላከኝም አብ ስለ እኔ ይመሰክራል ይላል። ምስክርነቱ ወገኖቼ እውነት ለመሆኑ ይህ ሦስተኛው ምክንያት ነው። አስተዋላችሁ? ምስክርነቱ እውነት ለመሆኑ ይህ ሦስተኛው ምክንያት ነው። አብ ስለ እርሱ መስክሯል። ይህ በቂ ነው። እግዚአብሔር አብ ከሰማይ ሲመሰክርለት ሰምቷል። እንግዲህ አባትህ ወዴት ነው አሉት። ኢየሱስም መልሶ እኔንም ወይም አባቴንም አታውቁም፣ እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር አላቸው ይላል። ቁጥር 19 ይላል ኢየሱስ አብን አባቴ በማለት እንደጠራው አስተውሉ። ክርስቶስ ከእግዚአብሔር ጋር የተለየ መቀራረብ አለው። እርሱ ከእግዚአብሔር ጋር ያለው መቀራረብ እኔና እናንተ በክርስቶስ እናምን ከሚኖረን መቀራረብ የተለየ ነው። ከትንሣኤው በኋላ ኢየሱስ ለማርያም ወደ አባቴና ወደ አባታችሁ አላረኩምና በማለት መናገሩን አስተውሉ። ዮሐንስ ምዕራፍ 20 ቁጥር 17ን ተመልከቱ። እኔና እናንተ በክርስቶስ በማመን የእግዚአብሔር ልጆች እንሆናለን። ኢየሱስ የእግዚአብሔር ልጅ የሆነው ግን በሥላሴ ውስጥ ካለው ስፍራ የተነሳ ነው። አስተዋላችሁ? ኢየሱስ የእግዚአብሔር ልጅ የሆነው በሥላሴ ውስጥ ካለው ስፍራ የተነሳ ነው። እኔን ብታውቁኝ አባቴን ደግሞ ባወቃችሁ ነበር ይላችኋል። እዚህ ላይ እንግዲህ ዋናው ጉዳይ ያለው ምንም አማራጭ የለም። እግዚአብሔር አብን ለማወቅ ከፈለግን በኢየሱስ ክርስቶስ በኩል መምጣት አለብን። ሌላ መንገድ የለም። ሐቁም ይሄው ነው። ኢየሱስ በመቅደስ ሲያስተምር በግምጃ ቤት አጠገብ ይህን ተናገረ። ጊዜው ገና አልደረሰምና ማንም አልያዘውም። ኢየሱስም ደግሞ እኔ እሄዳለሁ፣ ትፈልጉኛላችሁ፣ በኃጢአታችሁም ትሞታላችሁ፣ እኔ ወደምሄድበት እናንተ ልትመጡ አትችሉም አላቸው። አይሁድም እኔ ወደምሄድበት እናንተ ልትመጡ አትችሉም ማለቱ ራሱን ይገላልን እንጃ አሉ። ከቁጥር 20 እስከ 22 ያለውን ተመልከቱ። ግምጃ ቤቱ የሴቶች መሰብሰቢያ በነበረው ቦታ ነበር። በምንዝሬት ያዘችውን ሴት ያመጧትም ወደዚህ ቦታ ነበር። እነዚህ ሰዎች ምን ያህል የጨለመባቸው እንደነበሩ መመልከት ይቻላል። በመጀመሪያ አባትህ ወዴት ነው በማለት ጠይቀውት ነበር። አሁን ደግሞ ራሱን ይገላልን በማለት እየጠየቁ ነው። በእነዚህ የሃይማኖት መሪዎች አማካይነት ለሞት ተላልፎ እንደሚሰጥና በኢየሩሳሌም እንደሚገደል በሞቱም ለዓለም ኃጢአት ይቅርታ እንደሚገኝ እየተናገረ እንደሆነ እንኳ ማስተዋል አልቻሉ። ይገርማል። እርሱ ራሱን አይገልም፣ ራሱን ግን ለብዙዎች ቤዛ አድርጎ ይሰጣል። ቁጥር 23ን ተመልከቱ። እናንተ ከታች ናችሁ፣ እኔ ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም ይላችኋል። ይህንን የሚመስል ሐሳብ ከአንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 እናገኛለን። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ሰባዊ ዕውቀትን ሰው ሆኖ የተፈጠረ ሁሉ ሊረዳው ይችላል። መለኮታዊ ዕውቀትን ግን ከዚህ የተለየ ነውና ስጋዊ ሰው ሊረዳው አይችልም። የክርስቶስ የሆኑ ነገሮችን የሚገልጥልን መንፈስ ቅዱስ ብቻ ነው። እዚህ ላይ የሚናገረው ይህንን ነው። ቁጥር 4 ልብ በሉ። እንግዲህ በኃጢአታችሁ ትሞታላችሁ አልኳችሁ። እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁና አላችሁ። ኃጢአተኛ ስለሆኑ ሰዎች ይሞታሉ። ሞት ቀጥተኛ የኃጢአት ውጤት ነው ወገኖቼ። እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁና አይላችሁ አላስረግጦ። አንድ ሰው ወገኖቼ ሞት አፋፍ ላይ ቢሆን ደህንነትን ማግኘት ይችላልን የሚል ጥያቄ ቢነሳ የኔ መልስ አዎን የሚል ነው። ኢየሱስ ክርስቶስን እንደ ግል አዳኙ ከተቀበለ ደህንነትን ማግኘት ይችላል አንድ ሰው። ይሁን እንጂ እነዚህ አይሁዶች እንዳደረጉት እስከ መጨረሻው ክርስቶስን መቃወምም ይቻላል። አንድ ሰው ለረጅም ዘመን ክርስቶስን ሲቃወም ከኖረ መመለሱ ሊያስቸግረው ይችላል። እንግዲህ አንተ ማን አሉት። ቁጥር 5ን ተመልከቱ። ኢየሱስም ከመጀመሪያው ለእናንተ የተናገርኩት ነኝ ብሎ ይመልስላቸዋል። አይሁዳውያን ተልኮውን አላወቁም፣ ሥራውን አላወቁም፣ እንዲያውም እርሱ ራሱን አላወቁም። አባት ወዴት አለ? ራሱን ይገላልን? አንተ ማን? በማለት አንዳንድ ጥያቄዎችን ይጠይቁት ነበር። ምን ጊዜም ቢሆን ወገኖቼ ኢየሱስ ለራሱ የሚሰጠው ምስክርነት ተመሳሳይ ነው። መሲህና የዓለም አዳኝ መሆኑን ደጋግሞ ተናግሯል። ቁጥር 6ን ተመልከቱ። የሚያደርገው ሆነ የሚናገረው አብ እንዲያደርግ የሚፈልግበትን እንደሆነ ጌታ አጥብቆ ይናገራል። የላከው እግዚአብሔር እንደሆነና የእግዚአብሔርን ፈቃድ ያደረገ እንደሆነም በግልጽ ይናገራል። ለራሱ ፈቃድና አስተሳሰብ አንድም ጊዜ ቅድሚያ ሰጥቶ አያውቅም ጌታችን። ይህ ለኛ መልካም ምሳሌ ሊሆነን ይገባል። የራሳችንን ሐሳብና አመለካከት ሳይሆን የእግዚአብሔርን ቃል ነው ለሰዎች መስጠት ያለብን። ቁጥር 7ን እንመልከት። ስላብ እንደነገራቸው አላስተዋሉም ይላል ባጭሩ። ምድራውያን ስለሆኑ እነዚህ ሰዎች ሰማያዊ ነገሮችን መረዳት አልቻሉ። ስለዚህም ትክክለኛ የመልእክቱን ሐሳብ አላገኙም ማለት ነው። ቁጥር 8ን በኋላ ተመልከቱ። በዚህ ጥቅስ መሰረት ኢየሱስ የሰው ልጅ ያለ የሚናገረው ትንቢተ ዳንኤል ምዕራፍ 7 ከቁጥር 13 እስከ 14 ላይ ባለው በመጥቀስ ነው። የሰው ልጅ እያለ የሚናገረው ጌታችን ኢየሱስ ክርስቶስ በቁጥር 8 መሰረት ከትንቢተ ዳንኤል ምዕራፍ 7 ከቁጥር 13 እስከ 14 ያለውን በመጥቀስ ነው። ስለዚህም ጌታ እዚህ ላይ የሚናገረው ስለ ስቅለቱና ወደፊት ስለሚሆነው ክብሩ እየተናገረ ነው። ከኢየሱስ ሞትና ትንሣኤ በኋላ ከነዚህ ሃይማኖት መሪዎች ብዙዎቹ አመኑ። በኢየሩሳሌም ከነበሩ ካህናት ብዙዎቹ ማመናቸውን ከሐዋርያ ሥራ መጽሐፍ እንመለከታለን። እዚህ ላይ የሚነግራቸውም ይህንኑ ነው። እርሱ ስለ ራሱ የተናገረው ትክክል እንደሆነ አንድ ቀን ያምናሉ። ለምን እንደመጣና ማን እንደሆነ የሚገልጸው የቤዛነት ሞቱ ነው። ስለዚህ አንድ ሰው ክርስቶስ ምን እንዳደረገ ካላወቀ በቀር ማን መሆኑን ማንም ማወቅ አይችልም። የላከኝም ከኔ ጋር ነው። እኔ ደስ የሚያሰኘውን ዘወትር አደርጋለሁና አብ ብቻዬን አይቶኝም አላቸው። ይህን ሲናገር ብዙዎች በርሱ አመኑ ይለናል። ከቁጥር 9 እስከ 30 ያለውን ስፍራ ይመለከቷል። ጌታ ሁልጊዜ የሚያደርገው ወገኖቼ የእግዚአብሔርን ፈቃድ ነበር። ለምን አደረግኩ በማለት አንድም ቀን ተጸጽቶ አያውቅም። የእግዚአብሔርን ፈቃድ ለማድረግ መምጣቱን የሚበልጥ ግልጽ አድርጓል። ከቁጥር 31 እስከ 32 ያለውን አለፍ ብላችሁ በኋላ ተመልከቱ። በዚህ ቃል መሰረት ወይም ደግሞ በጥቅሱ መሰረት የሚያድነን እምነት ብቻ ነው። እምነት ግን ብቻውን አይደለም። አንድ ነገር ማስገኘት አለበት። አንድ ሰው በጌታ ኢየሱስ ክርስቶስ ካመነ በኋላ በቃሉ ይኖራል። የእምነት እውነተኛነቱ የሚታወቀው ከጌታ ጋር የምንቀጥል ከሆነ ነው። የቤተ ክርስቲያን መጋቢ ስለነበርኩ ወደ ስብሰባ መምጣትን የሚወዱ የእግዚአብሔርን ቃል ለማጥናት ግን ደንታ የሌላቸውን አማኞች አውቃቸዋለሁ። እንደዚህ አይነት ሰዎች ለቤተ ክርስቲያን አደገኞች ናቸው። እውነት ማርነት ያወጣቸዋል። እውነትም ኢየሱስ ክርስቶስ የዓለም አዳኝ መሆኑ ነው። እርሱ እውነት ነው። በመጀመሪያ አዳኝነቱን አምነን ወደ እርሱ እንመጣለን። ከዚያ በኋላ ጉዞአችንን ከእርሱ ጋር እንቀጥላለን። በልምምዳችንም ነፃ እንደሆንን እናውቃለን። ከኃጢአት ቅጣት ነፃ ነን። ስለዚህ ወደ ገሃነም ገባ ይሁን እያልን ለሊቱን እንቅልፋተን መጨነቅ አይኖርብንም። ሌላው ቀርቶ የክርስትና ህይወትን እንድንኖር እንኳን አይጠይቀንም። የራሱን ህይወት በእኛ ውስጥ እንዲኖር እንድንታመንበት ብቻ ነው የሚጠይቀን። ራሳችንን ለርሱ ስናስገዛ ነጻ እንሆናለን። ዮሐንስ ወንጌል ምዕራፍ 8 ቁጥር 33ን ተመልከቱ። እነርሱ መልሰው ያብርሃም ዘር ነን፣ ላንድም እንኳን ባሪያዎች አሉንም፣ አንተ አርነት ትወጣላችሁ እንዴት ትላለህ አሉት። ይህን በመናገራቸው ግን ዋሽተዋል። በግብጽና በባቢሎን ባሪያዎች ነበሩ። ይህን በተናገሩበት ጊዜ እንኳን የሮማውያን ባሪያዎች ነበሩ። ከቁጥር 34 እስከ 38 ያለውን በኋላ ተመልከቱ። በስጋዊ ህይወታቸው ነጻነት የላቸውም እነዚህ ሰዎች፣ በመንፈሳዊ ህይወታቸው ነጻነት የላቸውም። ያብርሃም ዘር ነን ይላሉ፣ ግን ኢየሱስን ለመግደል ይፈልጋሉ። ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው ሲል አሁን ስላሉበት ሁኔታ መናገሩ ነው። ከቁጥር 34 እስከ 38 ባለው መሰረት ማለት ነው። ወዳጄ ሆይ በኃጢአት የምትኖር ከሆነ የኃጢአት ባሪያ ነህ። አስተውሉ። ማንኛችንም ብንሆን ኃጢአት ሳናደርግ ለናናድም። እውነተኛ የእግዚአብሔር ልጅ ግን በየለቱ ኃጢአቱን ይናዘዛል። የዲያብሎስ ልጅ ግን እንደዚያ አያደርግም። በሮሜ ምዕራፍ 6 ቁጥር 16 የምንመለከተው ሮሜ ምዕራፍ 6 ቁጥር 16 ይህንኑ ነው። ለርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን ይላል ቃሉ። እዚህ ላይ ወገኖቼ ኢየሱስ አነጋገሩ እየረቀቀ ነው የመጣው። አንድ አገልጋይ ቀኑን ሙሉ ሲሰራላችሁ ይውላል፣ ሲመሽ ግን ባርኔጣውን ያደርግና ተመልሶ ወደ ቤቱ ይሄዳል። ልጅ ግን ተዝናንቶ በቤት ይኖራል፣ ምክንያቱም ልጃችሁ ስለሆነ ነው። እነዚህ ሰዎች በእውነት የእግዚአብሔር ልጆች እንዳይደሉ ጌታ እየነገራቸው ነው። በወቅቱ በቤተ መቅደስ ውስጥ ነበሩ፣ ሆኖም በዚያው አይዘልቁም። በ70 ዓመተ ምህረት ቲቶስ መጥቶ ሁሉንም በምርኮኝነት ወስዷቸዋል፣ ግማሾቹንም ለባርነት ሽጧቸዋል። ልጁ በእውነት ነጻ ያወጣናል። ወገኖቼ አስተውሉ፣ የኃጢአት ባሪያዎች መሆን የለብንም። ብዙ ክርስቲያኖች ግን ውድቀትና ሽንፈት እንደ ተለመደ የክርስትና ሕይወት ተቀብለውታል። እግዚአብሔር በእንደዚህ አይነት ሁኔታ እንድንኖር አይፈልግም። በመንፈስ ቅዱስ ኃይል አማካይነት ለርሱ እንድንኖርለት ነው የሚፈልገው። ከቁጥር 39 እስከ 44 ያለውን ስፍራ በኋላ ተመልከቱ። ዮሐንስ ወንጌል ምዕራፍ 8 ከቁጥር 39 እስከ 44 ያለውን በኋላ ተመልከቱ። ወገኖቼ በአገራችን አባትና ልጅ የሚባል አነጋገር አለ። ምንም እንኳ የአብርሃም ልጆች መሆናቸውን እነዚህ ሰዎች ቢናገሩ፣ ኢየሱስ ግን የአብርሃም ልጆች ቢሆኑ ኖሮ የአብርሃምን ሥራ ያደርጉ እንደነበር ነግሯቸዋል። ከዚህ ይልቅ ግን ሊገሉት እየፈለጉ ነው። ስለዚህም የአብርሃም ልጆች ሳይሆኑ የዲያብሎስ ልጆች ናቸው ማለት ነው። ነፍሰ ገዳይነትና ሐሰት ጀማሪ ሰይጣን ነው። የእነርሱም ሥራ የእርሱን ሥራ ስለሚመስል ልጆቹ ናቸው ማለት ነው። የአባታችሁን ሥራ ታደርጋላችሁ አላቸው። ያስደንቀኛል መልሱ። እኛስ ከዝሙት አልተወለድንም ማለታቸውን እናስተውል። ወደ አገልግሎት በገባውበት የመጀመሪያዎቹ ዓመታት ምንም እንኳ አንድ ሰው ኢየሱስ ከድንግል ማርያም መወለዱን ቢያምንም ክርስቲያን መሆን ይችላል የሚል አቋም ነበረኝ። ዛሬ ግን እንደዛ አይደለም። ምን ያበበ የኢየሱስ ክርስቶስን ከድንግል መወለድ የምንክድ ከሆነ ከነዚያ እኛስ ከዝሙት አልተወለድንም ከሚሉት ወገን ነን ማለት ነው። እነዚያ ሰዎች እግዚአብሔር አባታቸው መሆኑን ተናግረዋል። ኢየሱስ ግን እግዚአብሔርስ አባታችሁ ከሆነ በወደዳችሁኝ ነበር፣ እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁምና አላቸው። በጌታ የተወደዳችሁ አድማጮች፣ እግዚአብሔር አባታችን መሆኑን የምናውቀው እንዴት ነው? ዮሐንስ በመልእክቱ ለዚህ መልስ ሰጥቶናል። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል፣ ወላጁንም የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል ይላል። አንደኛ ዮሐንስ ምዕራፍ 5 ቁጥር 1ን ተመልከቱ። አንደኛ ዮሐንስ ምዕራፍ 5 ቁጥር 1 የዲያብሎስ ልጆች ሆኖ ሳለ እነዚህ ሰዎች የእግዚአብሔር ልጆች ነን ብለው ያስባሉ። ዛሬም የዚያን አይነት አስተሳሰብ እናገኛለን። ይህ እግዚአብሔር የሰዎች ሁሉ አባት ነው፣ ሰዎች ሁሉም ወንድማማቾች ናቸው የሚለው አባባል አንዳንድ ችግሮች ማስነሳቱ አልቀረም። ከዲያብሎስ ልጆች ጋር እንደራደራለን፣ የእግዚአብሔር ልጆችም እንላቸዋለን። እግዚአብሔር የሁሉም አባት እንደሆነ ሰዎች ሁሉ ደግሞ የርሱ ልጆች እንደሆኑ መጽሐፍ ቅዱስ አያስተምርም? ወገኖች ይህንን ልብ በሉ። እንደዚያ ቢሆን ኖሮ ኢየሱስ እነዚያን የሃይማኖት መሪዎች የዲያብሎስ ልጆች ባላላቸው ነበር። ከምግባራቸው እንደምናየው አንዳንድ ሰዎች የእግዚአብሔር ልጆች አይደሉም። አንድ ሰው የእግዚአብሔር ልጅ የሚሆነው በጌታ ኢየሱስ ክርስቶስ በማመን ነው። የኢየሱስ አነጋገር እነዚህን ሰዎች በተቃዋሚነት ፈርጇቸዋል። ይሁን እንጂ ቃሉ እውነት እንደሆነ ያለማወላወል አጥብቆ ይናገራል። ማንም ይህን እውነት አድርጋል ብሎ ሊከሰው እንደማይችልም ይናገራል። ኢየሱስ ከእግዚአብሔር ነው ወገኖቼ። ከእግዚአብሔር የሆነ ሁሉ እርሱን ይሰማዋል። ዛሬም ቢሆን ወገኖቼ ሰዎችን መስማት አይፈልጉም። ሁላችንም ጥሩ ሰዎች እንደሆን ሁላችንም ወንድማማች እንደሆን ነው ሰዎች መስማት የሚፈልጉት። ወዳጆቼ ለእውነት መቆም ከፈለጋችሁ ጌታችን እንዳደረገው ሁሉ ክፋትን ማውገዝ ይኖርባችኋል። እንዲህ ካደረጋችሁ ደግሞ ተቃውሞ ይነሳባችኋል። እኔ ግን እውነትን የምናገር ስለሆንኩ አታምኑኝም ይላችኋል ጌታ ኢየሱስ ክርስቶስ በቁጥር 45 ላይ። ኢየሱስ እውነትን ሲናገር ሰዎች አለማመናቸው አይገርምም። እንዲያውም በተቃዋሚነት ይነሱበታል። በጣም የሚገርመው ደግሞ ውሸትን ለማመን ዝግጁ መሆናቸው ነው። አምባገነን መሪዎች ይህን ተረድተዋል። ሂትለር በአንድ መጽሐፉ ላይ ብዙ ጊዜ ደጋግሞ የተነገረ ውሸትን ሰዎች እንደሚያምኑት አልሸሸገም። ዛሬ ደግሞ የማስታወቂያ ድርጅቶችና መገናኛ ብዙሃን ይህን ተረድተዋል። ዮሐንስ ወንጌል ምዕራፍ 8 ከቁጥር 46 እስከ 48 ያለውን ስፍራ በኋላ ተመልከቱ። ዮሐንስ ወንጌል ምዕራፍ 8 ከቁጥር 46 እስከ 48 ከናንተ ስለ ኃጢአት የሚወቅሰኝ ማን ነው በማለቱ ኢየሱስ የራሱን ሕይወት አደጋ ላይ ጥሏል። በዚህ ጥቅስ መሰረት ለአምላክነቱ አንዱ ማረጋገጫም ይሆነው አስተዋላችሁ? ከናንተ ስለ ኃጢአት የሚወቅሰኝ ማን ነው ይላቸዋል። ለአምላክነቱ አንዱ ማረጋገጫ ይሄው ቃል ነው። ተቃዋሚዎቹ አንዱ ማስረጃ እንኳን ቢኖራቸው ኖሮ እርሱን ከማሳፈር ወደ ኋላ አይሉም ነበር። ለጥያቄው ምክንያታዊ ምላሽ መስጠት አልቻሉም። ታዲያ ምን ነበር ያደረጉት? ቧልትና የዋዛ ፈዛዛ ንግግር አመጡ። ሰዎች ምክንያታዊ ምላሽ መስጠት ሲያቅታቸው ቀልድ ይጀምራሉ። ሳምራዊ እንደሆንክ ጋኔንም እንዳለብህ በማለታችን መልካም እንል የለምን አሉ። ይህ ንግግራቸው ተራና የቧልታ አነጋገር ነበር። ኢየሱስም መለሰ እንዲህ ሲል ቁጥር 49 እስከ 51 ያለውን ተመልከቱ። እኔስ ጋኔን የለብኝም፣ ነገር ግን አባቴን አከብራለሁ። እናንተም ታዋርዱኛላችሁ፣ እኔ ግን የራሴን ክብር አልፈልግም። የሚፈልግ የሚፈርድም አለ። እውነት እውነት እላችኋለሁ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም ይላችኋል። በዚያ ህዝብ ፊት ቆሞ ብናየው ኖሮ ደስ ይለኝ ነበር። በጣም ስለሚጠሉት ሊገሉት ፈለጉ። በልባቸው ውስጥ ጥላቻና መግደል ነበር፣ በርሱ ልብ ግን ፍቅር ነበር። ጌታ ኢየሱስ ክርስቶስ ለነርሱ መስቀል ላይ ሊሞት ነው። እነርሱ ሊገሉት ያስባሉ፣ እርሱ ግን ሕይወቱን ሊሰጣቸው ነው። ቃሌን የሚጠብቅ ቢኖር ሞትን አያይም፣ የዘላለምን ሕይወት መንፈሳዊ ሕይወትን ሊሰጣቸው ነው። ወዳጆች ኢየሱስ ሰው ብቻ አይደለም፣ ከሰው በላይ ነው። አይሁድ ጋኔን እንዳለብህ አሁን አወቅን፣ አብርሃምስ እንኳ ሞተ፣ ነቢያትም አንተም ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ። በእውኑ አንተ ከሞቱ ከአባታችን ከአብርሃም ትበልጣለህን? ነቢያትም ሞቱ፣ ራስን ማንን ታደርጋለህ አሉት። ኢየሱስም መለሰ አለን፣ እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው፣ አላወቃችሁትም። እኔ ግን አውቀዋለሁ፣ አላውቀውም ብል እንደናንተ ሐሰተኛ በሆንኩ። ዳሩ ግን አውቀዋለሁ፣ ቃሉንም እጠብቃለሁ። አባታችሁ አብርሃም ቀኔን ይያይ ዘንድ ሐሴት አደረገ፣ አየም ደስም አለው። አይሁድም ገና 50 ዓመት ያልሆነ አብርሃምን አይታልን አሉት። ኢየሱስም እነቱነት ላጫለሁ አብርሃም ሳይወለድ እኔ ያለው አላቸው። ስለዚህ ሊወግሩት ድንጋይ ያነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ ይለናል ከቁጥር 52 እስከ 59። አብርሃም ወገኖቼ ኢየሱስን አይቷልን? መልሱ አዎን አይቷል ነው። እንደ እግዚአብሔር ተመስሎ ለብሉይ ኪዳን ሰዎች የታያቸው ራሱ ክርስቶስ ነበር ያልነው ለዚህ ነበር። መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም። በአባቱ ቅፍ ያለ አንድ ልጅ እርሱ ተረከው ይላል ዮሐንስ ምዕራፍ 1 ቁጥር 18። ምንም እንኳን አብርሃም ሞቶ እዚያው ቢቀበርም በእግዚአብሔር ፊት ነበር። ይህንንም ኢየሱስ በሉቃስ ወንጌል ምዕራፍ 20 ቁጥር 38 ላይ ግልጽ አድርጎታል። ሉቃስ 20 ቁጥር 38 እግዚአብሔር የሕያዋን አምላክ እንጂ የሙታን አምላክ አይደለም፣ ሁሉ ለርሱ ሕያዋን ሆነው ይኖራሉና። አንዳንድ የዘመኑ የስነ መለኮት ምሁራን ኢየሱስ ታላቅ መምህር እንጂ አምላክ ነኝ እንዳላለ ያስተምራሉ። ወዳጆቼ እስቲ ይህንን አድምጡ። ጌታ ኢየሱስ ክርስቶስ አብርሃም ሳይወለድ እኔ ያለው ብሎ ተናገረ። ይህንንም ሲል አምላክ ነኝ ማለቱ እንደሆነ ነበር አይሁዳውያን የተረዱት። ስለዚህም እንደነርሱ አስተሳሰብ እግዚአብሔርን በመሳደቡ ሊወግሩት ድንጋይ ያነሱ። እነዚያን አይሁዳውያን ኢየሱስ አማራጭ ውስጥ አስገብቷቸዋል። እርሱን በተመለከተ ውሳኔ ማድረግ አለባቸው። እርሱ እውነት ነው ወይም ደግሞ ሐሰት ነው። ይህም በተመለከተ እያንዳንዳችን መወሰን አለብን። አምላክ ነው፣ አዳኝም ነው፣ ወይም ደግሞ ምንም አይደለም። ተቀበለው ወይም ችላ በለው። ያም ሆኖ ግን የምታደርገው ውሳኔ እርሱን ሊለውጠው እንደማይችል ወገኔ ሆይ አትዘንጋ። በዚህ ምሽትን ያበበ መክርሃለሁ። እርሱ የዘላለም አምላክ ነው። ያንተ ውሳኔ ደግሞ የመቀበል ወይም ያለ መቀበል ነው። እግዚአብሔር እያንዳንዳችንን ይርዳ። እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬው የመጽሐፍ ቅዱስ ጥናታችን በዚህ ዋበቃ። በሚቀጥለው ክፍለ ጊዜ ደግሞ የምዕራፍ 9ን ትምህርት ይዘንላችሁ እንቀርባለን። ደናደሩ ጌታ ይባርካችሁ ይያልን። በሚቀጥለው ዝማሬ የምንሰናበታችሁ ቴክኒሻን ደረጃ አበበና እኔም የትምህርቱ አቅራቢ አበበ ከበደ ወርቄ ነኝ። ሰላሙ ነው።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ። Thank you.